እኔ ታቤት በኢትዮጵያ ልጆች የቴሌቪዥን ጣቢያ የሚታይ ህፃናትን ያዝናና የሚያስተምር መርሃ ግብር ነው። መርሃ ግብሩ የተለያዩ መንገዶችን በመጠቀም ሀገራዊና ወቅታዊ ጉዳዮችን ህፃናት በሚረዷቸው መንገዶች ያቀርባል። የቀን ተቀን ጥያቄዎቻቸውን የሚመልሱ አዝናኝ ማብራሪያዎችንም ያሰናዳል። ለህፃናት በሚሆኑ ስራዎች ውስጥ ተጠምደው የነበሩ ታዘጋጆች ከሰሞኑ ደግሞ የኢትዮጵያ የህክምና ባለሙያዎችን ለመደገፍ በሺዎች የሚቆጠሩ የአፍና አፍንጫ መሸፈኛዎችን ለማሰባሰብ ተንቀሳቅሰዋል። ሀብታሙ ስዩም ስለ የኔታ ቤት የበለጠ ለማወቅ አቶ ዮሐንስ ዘርፉን በስልክ አግኝቷቸዋል። ወደዛው እንለፍ።
ዮሐንስ ዘርፉ ባላለሁኝ የምኖረው በቤልጅየም አንትወርፕ ከተማ ነው። በአሁኑ ሰዓት የኔታ ቤት የልጆች ፊልሞችን በማዘጋጀት ላይ አተኩሬ ሙሉ ጊዜን እዛ ላይ ሰጥቼ እየሰራሁ እገኛለሁ።
ዮሐንስ እጅግ በጣም እናመሰግናለን። ተቋማችሁ የኔታ ቤት ለህፃናት የሚሆኑ መርሃ ግብሮችን በማሰናዳት ይታወቃል። በምን ሁኔታ እንደተቋቋመና በኢትዮጵያውያን ዘንድ የታወቁለትን የተወሰኑ ስራዎቹን ይዘት እስቲ ባጭሩ አጋራን።
የኔታ ቤት የተቋቋመው በ2009 ዓመተ ምህረት ነው በኢትዮጵያ አቆጣጠር። መነሻውም የሆነው ያው በአብዛኛው በምንኖረው በውጭው ዓለም ላይ ላሉ ህጻናቶች ባህላቸውን፣ ቋንቋቸውን እንዲያውቁ የሚያደርጉ ላይ አተኩረው የሚሰሩ ዮም የሆን የተረቶች፣ ሌሎች የሙዚቃዎች፣ የልጆች መዝሙሮች በብዛት ስለማይገኙ ያሉትም ደግሞ ልጆቹ በውጭ ዓለም ላይ ከሚመለከቱት ጋር ልጆቹን በሚማርክ በሚያስተምር መልኩ ብዙም ስለማይስባቸው በዲያስፖራ ውስጥ የሚገኙ ህጻናቶች አብዛኛው በውጭ ሀገር ፊልም እና ቪዲዮ ላይ ነው የሚያተኩሩት እና ለእነዚህ ልጆች ቋንቋቸውን ባህላቸውን እንዲያውቁ ምን እናድርግ በሚል እሳቤ የተጀመረ ነው። እኔም 3 ልጆች ስላሉኝ የራሴን ልጆች መነሻ በማድረግ ነው እንግዲህ ወደዚህ ነገር የተጀመረው በ2009 ዓመተ ምህረት ማለት ነው።
እንግዲህ ታዋቂ ከሆኑላችሁ ስራዎች መካከል አንዱ ዮዮ የተባለው ነው። በውጭ ሀገራት ቋንቋዎች የተሰሩ የህፃናት ፊልሞችንም ወደ አማርኛ ትመልሳላችሁ። በምን ሁኔታ ስራዎቹን እንደምታከናውኑ እስቲ ንገረን።
እንግዲህ ዮዮ የሚለው ገጸ ባህሪ የተፈጠረበት ዋናው ምክንያት ዮዮ ብዙ ነገሮች ያያል። ለምሳሌ በቀላሉ ለልጆች እንቆቅልሽ የሆኑባቸው ግን በቅርባቸው የሚጠቀሙባቸው ነገሮች አሉ። በዙሪያቸው ወተት ይጠጣሉ። ለምሳሌ ወተት ኬት ይመጣል የሚለው ነገር፣ ውሃ ይጠጣሉ፣ የሚጠጡት ውሃ ኬት ይመጣል፣ መብራት በቤታቸው ያሉ የሚያዩት መብራት ኬት ይመጣል፣ የተለያዩ ሙዚየሞች ውስጥ ያሉ ነገሮች አሉ፣ ገበሬ የሚበሉት እህል አርሶ ዘርቶ ለነሱ በምግብ መንገድ እንዴት ይደርሳል የሚሉትን ነገሮች ልጆች እይታቸውን ለማስፋት ነው። በሀገር ውስጥ ብቻ የተገደበ ብቻ ሳይሆን ዮዮ ገጸ ባህሪ በውጭው ዓለምም የተለያዩ ስራዎችን እየሰራ ቀረጻው እየተደረገ ለኢትዮጵያ ልጆች ይተላለፋል ማለት ነው። ለምሳሌ ለማጥቀስ ያህል ወተት ኬት ይመጣል የሚለውን አገር ቤት ዮዮ ወተት ጠጣ ብለን ሰርተነዋል። ሄዶ በእጅ ሲታለብ ያያል። እንግዲህ ይሄ በሀገር ቤት ውስጥ ያለው ነው። እንደገና ደግሞ ዘመናዊው በውጭው ዓለም ውስጥ ወተት እንዴት እንደሚታለብ ዮዮ ያያል። ስለዚህ ህጻናቱ ወተት እንዴት እንደሚመጣ በሀገር ውስጥም በዘመናዊውም በባህላዊውም መንገድ እይታ ይኖራቸዋል ማለት ነው። እና ዮዮ በአብዛኛው እንዲህ አይነት ነገሮችን ነው ለልጆች እየሰራም ያቀርበው ማለት ነው።
ለህፃናት የሚሆኑ መርሃ ግብሮችን ማዘጋጀት ትልቅ ጥንቃቄና ድካም የሚጠይቅ እንደሆነ ይሰማኛል። ትልልቅ ጽንሰ ሀሳቦችን በህፃናቶቹ በሚረዱት መንገድ በታትኖ ማሳየት ግድ ይላል። በኢትዮጵያ ልጆች ቴሌቪዥን ላይ በመታየት ላይ ያሉ ስራዎችን ለማዘጋጀት የምታልፏቸውን ሂደቶች እስቲ ያጋራን። በምን ሁኔታ ነው ሀሳቦቹን የምታሰባስቧቸው መጨረሻ ላይም ለእይታ እንዲቀርቡ የምታደርጓቸው?
አሁን እንግዲህ ተመስገን ነው በዚህ አንድ አመት ውስጥ በልጆች ላይ ብቻ የሚያተኩር አንድም ይቆጨኝ ከነበሩ ነገሮች መሀል በውጭው ዓለም 5-6 ልጆች ላይ አተኩረው የሚሰሩ ቴሌቪዥን ጣቢያዎች አሉ። አገር ቤት ግን አንድም ቴሌቪዥን ጣቢያ እስከዛሬ አልነበረም ልጆች ላይ ብቻ አተኩሮ የሚሰራ እና በዚህ ረገድ የኢትዮጵያ ልጆች ቴሌቪዥን መጀመሩ በጣም ደስ የሚያሰኝ ነው እና አሁን የኔታ ቤት በኢትዮጵያ ልጆች ቴሌቪዥን ፕሮግራም ላይ ዘወትር ቅዳሜና እሁድ የሚተላለፍ ፕሮግራም የአየር ሰዓት አለው። እንግዲህ በኢትዮጵያ ልጆች ቴሌቪዥን ላይ ከሚሰሩት ኤዲተሮቹም ፕሮዲሰሮቹም አዘጋጆቹ ጋር በምን ዙሪያ ላይ ዮዮ ቢሰራ ጥሩ ነው የሚለውን እንመካከራለን። ዮዮ እንዲህ ቢያደርግ ወቅታዊ ጉዳዮች ይኖራሉ። ለልጆች ለምሳሌ ኮሮናን በተመለከተ ልጆችን መልእክቱ እንዴት ማስተላለፍ አለብን፣ በማይጨንቃቸው ዮዮ እንዴት ያስረዳቸው፣ ልጆች ትምህርት ቤት አይሄዱም ቤት ናቸው፣ ቤት ሲሆኑ ምን ያርጉ? ስለዚህ ዮዮ ልጆች ጋር ይነሳል፣ ጠዋት እንቅልፉ ተነስቶ አብሮ ያጠናል፣ ትምህርቱን ይከታተላል፣ ከዛ የተለያዩ ስፖርቶች ይሰራሉ። ልጆችን አትውጡ ብቻ ሳይሆን በቤት ውስጥ ሆነው ምን ነገሮች ሊያከናውኑ ይችላሉ? በምን አይነት ጨዋታዎች ራሳቸውን ሊያዝናኑ ይችላሉ? እንደገና ትምህርታቸውን እንዳይረሱ ደግሞ እንዴት አይነት ፕሮግራም አድርገው ትምህርታቸውን በቤት ውስጥ መከታተል ይችላሉ? ቤተሰቦቻቸውን እንዴት ማገዝ ይችላሉ? የሚሉትን ዮዮ ያሳያል ማለት ነው።
ቀደም ብለህ ወቅታዊ ክስተቶችን ተንተርሳችሁ አንቂ መሰናዶችን እንደምታሰናዱ ነግረናል። በየትኞቹ ወቅታዊ ጉዳዮች ላይ እስካሁን ድረስ ሰርታችኋል? እስቲ የቅርብ ጊዜዎቹን ሰፋ አድርገን ንገረን።
በቅርቡ እንኳን ያለውን እጃችን ላይ ያሉትን ስራዎች ብንመለከት አንድ 5 ተከታታይ ፕሮግራሞች ከኮሮና ጋር ከዚህ ከቫይረሱ ስርጭት ጋር በተገናኘ ልጆች ምን አይነት ጥንቃቄ ማድረግ አለባቸው፣ ቅድም እንደጠቀስኩት በቤት ውስጥ ጊዜያቸው እንዴት ማሳለፍ አለባቸው፣ ቤት ውስጥ እንዲያሳልፉ ብቻም ሳይሆን በቤት ውስጥ ምን ያርጉ፣ እነዚህ ልጆች ምን አይነት ስራዎች መስራት ይችላሉ፣ ከወዳደቁ እቃዎች ቤታቸው ውስጥ ከሚያገኙ እቃዎች ተነስተው እርስ በርስ ደግሞ ጨዋታ ፈጥሩ፣ አዳዲስ ጨዋታዎች አይተው እነዛን እየተጫወቱ ጊዜያቸውን እንዲያሳልፉ ቤት ውስጥ ስለሆኑ አሁን ትልቅ እገዛ ድጋፍ ያስፈልጋቸዋል። ደግሞ ከጾታዊ ጥቃት ጋር ህጻናት ላይ በሚደርሱ ጾታዊ ጥቃቶች ላይም በንቁ ተሳትፎ ላይ እንገኛለን። ባለሙያዎች ከማናገር አንጻር ጀምሮ ልጆች ራሳቸውን እንዴት መጠበቅ አለባቸው፣ መጫወቻ ቦታ ሲሄዱ ዮዮ ምን ያደርጋል፣ አንድ ቦታ ለመሄድ ወላጆቻቸውን እንዴት ማስፈቀድ አለባቸው፣ አንድ የማያውቁት ሰው በማባበልም ይሁን በማታለልም ይሁን በማስገደድም ይሁን እነሱን በሚቀርብበት ጊዜ እንዴት ለቤተሰቦቻቸው ግልጽ ሆነው መናገር አለባቸው የሚሉትን ወቅታዊ ጉዳዮች እያነሳ እንግዲህ ዮዮ ስራውን ይሰራል ማለት ነው።
በቅርቡ ደግሞ የኔታ ቤት በተሰኘ ተቋማችሁ በኩል የሰብአዊ ድጋፍ ማሰባሰብ ስራ ስትሰሩ እንደሰነበታችሁ ሰምተናል። እሱ እስከምን ደረሰ?
አዎ እንግዲህ የኔታ ቤት ከህፃናቱ ጎን ለጎን እንደዚህ አይነት ሀገርን በዓለም አስከፊ የሆነው ወረርሽኝ በተከሰተ ጊዜ ያው ራሳችንን ገድበን ህፃናት ነው ብለን አልተቀመጥንም። በምንኖርበት ሀገር ላይ ቀድሞ የቫይረሱ ስርጭቱም ጉዳቱም ከፍ ያለ ከመሆኑ አንጻር ባለሙያዎች የሚሰጡት ምክር፣ አስተያየቶች እነዛን እየተረጎምን እናቀርብ ነበር። እንደ ፕሮፌሰር ማርክ ቫን ራንስት የተባሉ በቤልጅየም ውስጥ የኮሮና ስርጭትን ለመግታት የተቋቋመ ባለሙያዎች ቡድን መሪ የሆኑ ባለሙያ ናቸው እና ከህዝቡ ጥያቄ ሰብስበን ሄደን አናግረናቸው እሱም በብዙ ሰዎች ዘንድ በማህበራዊ ሚዲያ ላይ ተመልካች ያገኘ ስራችን ነው። እንግዲህ ከዚህ በተጨማሪ በህክምና ዙሪያ ላይ የተሳተፉ የጤና ባለሙያዎች እየገጠማቸው ያለው የህክምና መከላከያ መሳሪያዎች እጥረት ይረብሻል። የተያዙም የህክምና ባለሙያዎች አሉ በዚህ በቫይረሱ እና ምን ማድረግ አለብን የሚለውን ነገር ነው ግምት ውስጥ ከተን የተንቀሳቀስ ነው። ያንንም በማድረግ እዚህ ከሚኖሩ በጎ ፈቃደኛ የሆኑ ግለሰቦችን ያለውን ችግር አስረድተን አንድ ድርጅት ፈቃደኝነት እዚህ ለእርዳታ አምጥቶት ከነበረው እቃ ላይ ጭንብል ወደ 75,000 የሚደርስ በቁጥር በእርዳታ አግኝተናል። ይህንንም ለኢትዮጵያ ኤምባሲ በነገው ዕለት ጁን 24 በፈረንጆቹ አቆጣጠር እናስረክባለን ማለት ነው።
ይሄ ስራ ብዙ ሰዓት ብዙ ወጪ የሚፈልግ እንደሆነ ይሰማኛል። በምን ሁኔታ ነው እነዚህ ነገሮች የምታካክሱት? የኔታ ቤት የመጪ ዘመን እቅዶች ምንድን ናቸው? ምንድነው ለወደፊቱ መስራት የምትፈልጓቸው ነገሮች?
እንደተባለው ከገንዘብ አቅምም ከጊዜም አቅምም ብዙ ጉልበትም የሚጠይቅ ስራ ነው። በእነዚህ 2 ምክንያቶች እንግዲህ ወደፊት ልንሰራ የምናስባቸው ስራዎችን ተገድበን እንገኛለን። በዋናነት እስካሁን ድረስ በራሳችን ወጪ ነው ያለፉትን 3 ዓመት እየሰራን ያለ ነው። ምንም አይነት የገንዘብ እርዳታም ሆነ የማቴሪያል ድጋፍ የሚያደርግልን አካል የለም። በሀገር ቤትም ለ1 ዓመት ከኢትዮጵያ ልጆች ቴሌቪዥን በፊት አሌፍ ቴሌቪዥን የሚባል ፕሮግራም ላይ የ1 ሰዓት ፕሮዳክሽን ነበረን። ቀዳሜና እሁድ ይተላለፈ የነበረ ፕሮግራም ነው። እንግዲህ ስክሪፕት መጻፉ፣ ቀረጻው፣ ኤዲቲንጉ ሁሉን ነገር ጨምሮ አንድ ሰዓት ፕሮዳክሽን የሚሰራው እዚህ ነበር። ላንድ አመት ተላልፏል፣ ግን ምንም አይነት ስፖንሰር ማግኘት አልቻልንም። ልጆች ላይ ያን ያህል ፈቃደኛ ሆኖ የፍላጎት አሳይቶ ስፖንሰር የሚያደርግ ድርጅትም አገር ቤት አካባቢ ብዙም አልነበረም። ግን የራዕይ ጉዳይ ነው። አንድ ቀን ወደዛ እንደምንሻገር ተስፋ እናደርጋለን። ስራውን እንወደዋለን፣ ልጆቻችንን እንወዳለን። በምናገኘው መንፈሳዊ እርካታ በጣም ደስተኞች ነን። እንደ ሀገር ደግሞ ለሀገር ለህፃናቱ የምናበረክተው አስተዋጽኦ ትልቅ ደስታ ይሰጣናል እና ሌሎቹ ነገሮች በሂደት እንደሚመጡ እናስባለን። በቀጣይ ከህፃናቱ ባሻገር እድሜያቸው ከ13 እስከ 16 ዓመት የሚገኙ ህፃናቶች ላይ አተኩሮ የሚሰራ አካል ብዙም የለም በሀገራችን ላይ በቴሌቪዥንም ይሁን በማስተማሩም ይሁንና እነዚህ ላይ አተኩረን ለመስራት ከህፃናቱ ጎን ለጎን እቅድ አለን።
ዮሐንስ ዘርፉ የየኔታ ቤት የህፃናት መርሃ ግብር መስራች፣ ለነበረን ቆይታ እጅግ በጣም አመሰግናለሁ። የጀመርከው ነገር ተሳክቶ በርካታ ህፃናትን የሚጠቅም በርካታ ወላጆችንም የሚደግፍ እንዲሆን እመኝልሃለሁ። በጣም አመሰግናለሁ።
እኔም እድሉን ሰጣችሁ ስለጋበዛችሁኝ ስለአበቃችሁልኝ ቃለ መጠየቅ ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ።